ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞች እና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስለ አስተያየታችሁም እናመሰግናለን።
ዞተር ሁድ በKFCD 990 AM በመስራቃውያኑ የሰዓት አቆጣጠር ከ7 ሰዓት ከ30 እስከ 8 ሰዓት የምናቀርበውን የዛሬውን ጃንዋሪ 12 2014 ሳምንታዊ የደረገጽ የሬዲዮ ፕሮግራማችንን ጀመርን። ተነስተልኝ እንደምሰነበታችሁ ውድ አድማጮቻችን።
Layla
አርማጮች በመጪው ማክሰኞ ጃንዋሪ 14 2014 የነብዩ መሐመድ የልደት በዓል የሚከበርበት በመሆኑ ለመላው የኢትዮጵያውያን የእስልምና ተከታዮች ወንድሞቻችንና እህቶቻችን ኢድ ሙባረክ ልንልኖዳለን። ዝግጅታችን ይቀጥላል። ዝግጅቶቻችንን በቀጥታ ስርጭት ማግኘት ከመቻላችሁም በላይ ማለት በKFCD 990 AM በምስራቃውያኑ ወይንም በኢስተርን ታይም በ7 ከ30 እስከ 8 ሰዓት በዛ ልታገኙ ይችላላችሁ። ምናልባት በዛ ሰዓት ካልተመቻችሁና ዝግጅታችን ካለፋችሁ ደግሞ በእግዚአብሔር የተነሳ ማለት ነው የለቱን ዝግጅት ለመስማት ካልቻላችሁ በድረገጻችን ውስጥ በመግባት www.ethiopianthisweek.com በመግባት guest of the week የሚለውን በትጫኑ ያለፉትን ፕሮግራሞቻችንን ልታገኙ ይችላላችሁ። ከዚህ በተጨማሪም ካላችሁበት ቦታ በማንኛውም ሰዓት በስልክ ዝግጅታችንን ለመስማት እንድትችሉ በስልክ ቁጥር 5596701083 በመደወል ቁጥር 13ን በትጫኑ ፕሮግራማችንን ልታገኙ ይችላላችሁ። በዚህ በኩል ሁሌም ትብብራቸው ለማይለየን የኢትዮ ዲያስፖራ የሬዲዮ አዘጋጆችን እያመሰገንን የነሱንም ሆነ የሌሎች የሬዲዮ መራቅሮችን ከአንድ እስከ 12 ቁጥር በመጫን በማንኛውም ሰዓት መስማት የምትችሉ መሆናችሁን እንገልጻለን። ዛሬ በዋናነት ልንወያይበት የምንፈልገው ጉዳይ ባለፉት 3 ተከታታይ ሳምንታት ከኢራፓ ወይንም ከኢትዮጵያ ራይ ፓርቲ ፕሬዝዳንትና የቦርድ ሰብሳቢ ጋራ ሰፊና ጥልቅ ውይይት ማድረጋችን ይታወሳል። ውይይቱ ሰፊ በመሆኑ በ3 ክፍሎች ክፍለን አስተላልፈናል። ውይይቱ በዚህ የሬዲዮ ጣቢያ ብቻ ሳይሆን በተለያዩ የፌስቡክ፣ የትዊተርና የሶሻል ሚዲያ ድረገጾች ላይ ለመቅረብ ችለዋል። የተለያዩ አስተያየቶችም ቀርበዋል። በዚህ አጋጣሚ አቶ ተሻለ ሶብሮን የፓርቲውን ሊቀመንበር ወይንም ፕሬዝዳንት ስለፈቃደኝነታቸውና የፓርቲያቸውን እቅድና ራዕይ በተመለከተ ከኛ ጋር ሰፊ ውይይት ማድረጋቸውን እያመሰገንን ዛሬ ደግሞ አጠቃላይ በሆኑ ሁኔታዎች ላይ ማለትም ከፓርቲ ሰው ሳይሆን ከገለልተኛ ሰዎች በገለልተኛ አይን ኢትዮጵያ ምን አይነት የፖለቲካ መስመር ብትከተል የህዝቧ ህይወት ሊለወጥ ይችላል። እንደገና ደግሞ ሀገር ቤት ውስጥ ብዙ የፓርቲ ቁጥሮችን ሰማለን። ለምሳሌ 20 ፓርቲዎች 30 ፓርቲዎች ተዋህደው አንድነት ፈጠሩ የሚባል ነገር አለና የፓርቲዎች ማገር ምስረታ ወይንም ፕላትፎርም የሚባለው ምን መሆን አለበት? አንድ ፓርቲ ሲመሰረት ምንድነው መጀመሪያ ማሟላት ያለበት ነገር? እንደ ኢትዮጵያ ስላሉ ሀገሮች ለውጥ ለማምጣትና ህዝቡንም ለማቀፍ በትክክለኛው ምን ያህል ፓርቲዎች ቢኖሩ ይመረጣል በሚል ከዘወትር የፕሮግራማችን ተባባሪ ከዶክተር በላይ ሀብተየሱስ ጋር ውይይት አጠር ያለ ውይይት አድርገናል። ከዚች የመሸጋገሪያ ሙዚቃ በኋላ ወደ ውይይቱ ይዣችሁ ሄዳለሁ። አብራችሁን ቆዩ። Thank you. ዶክተር በላይ ሀብተ ኢየሱስ በቅድሚያ ስለጊዜው ያመሰግነን። አንዳንድ ጉዳዮችን በማንሳት አጠር ያሉ ውይይቶችን ለማድረግ ነው ዛሬ እንግዳችን ያደረግነው። እርሶ የድርጅት ወይም የፓርቲ ሰው አይደሉም። በገለልተኛ አይን እርሶንና እርሶን ከመሰሉ ሰዎች ጋር አስተያየት መስማት ያርማቻችንን ግንዛቤ ያሰፋል ብለን ስለምናምን አንዳንድ ጥያቄዎች ልናነሳሎት ወደናልና፣ በኢትዮጵያ ውስጥ በአጠቃላይ ስንመለከት በአሁኑ ሰዓት ሁለት አይነት የፖለቲካ ወይንም የኢኮኖሚ አመለካከቶች አሉ ማለት ይቻላል። አንደኛው ገዢው ፓርቲ ኢህአዴግ የሚያራምደው የአብዮታዊ ዲሞክራሲ አመለካከት ሲሆን፣ ሁለተኛው ደግሞ አብዛኞቹ ማለት እንችላለን የተቃዋሚ ፓርቲ ድርጅቶች የሊበራሊዝም ወይንም የሶሻል ሊበራሊዝም የሚል አመለካከት አላቸው። ሁለቱም በተለያየ መንገድ ቅኝታቸውን ስንመለከት ከውጭው ዓለም ጋር የተገናኙ ናቸው ማለት ይቻላል። ሊበራሎቹ የምዕራብ ቅኝቶች ሲሆኑ፣ አብዮታዊ ዲሞክራሲ ደግሞ በተወሰነ መልኩ የምስራቁንም አይዲዮሎጂ ያንጸባርቃል። ምንድን ነው? ለምሳሌ መንግስት ትልልቅ ሀብቶችን ይይዛል ወይም እንዲኖሩት ያደርጋል ወይንም ይፈቅዳል። ሊበራሎች ደግሞ ያንን ይቃወማሉ። አሁን እኛ ልናነሳ ወይም አድማጮችም እንደው ማወቅም የሚፈልጉት ነገር ብለን የምናምነው ለኢትዮጵያ አፋጣኝ እድገት ሊያመጣ የሚችለውና ለህዝቦቿ መለወጥ የሚያስችለው መንገድ በእርሶ አስተያየት የቱን ይላሉ? እስኪ ካለን ጊዜ አንጻር አጠር አድርገው ይመልሱልኝ። በጣም ነው ማመሰግነው።
ሸይጣን አስልኝ ወንድሜ። በመጀመሪያ የታላቁ እግዚአብሔር በረከት፣ ሰላም፣ ጸጋ፣ ፍቅር ከሁላችን ጋር ይሁን። እንደምታውቀው ያለፈውን እያስታወስን የአሁኑን እየተገነዘብን የወደፊቱን ተስፋና ራዕይ የምንፈጥር የምንሰራ ትውልድ መሆን አለብን። ቀደም ብለን እንደተናገርከው ኢትዮጵያ ከ7506 ዓመት በላይ መንግስት ሰርታ የራሷ የቀን መቁጠሪያ ያላት የስልጣኔ ምንጭ የሆነች ሀገር ናት። ስለሆነም አስተዳደር ኢትዮጵያ ውስጥ ነው የተጀመረው፣ መልካም አስተዳደር የምንለው። ያም አስተዳደር የዜጎችን መብት እና ግዴታ የሚወስድ ነው። የምዕራቡ የኮርፖሬሽን መብትና ግዴታ፣ እንዳውም በሆነ ለመናገር ግዴታ አይደለም መብት ነው። ስለሆነም እንደምታውቀው በአሁኑ ጊዜ የዓለምን ኢኮኖሚ ያቀለጡት እነዚህ የምዕራብ ኮርፖሬሽንስ ናቸው። ለህግ አይታዘዙም፣ ባለህጎችን ይገዛሉ፣ ሁሉም ነገር ለራሳቸው። የምስራቆቹ ደግሞ እንደዚሁ እንደ ምዕራባያኖቹ በፓርቲ ደረጃ ተቀናጅተው በመንግስትም የአገሪቷን ሀብትና ንብረት ለራሳቸው ለወገናቸው ያደርጉና የተራው ህዝብ ለባለቤቱ ለነሱ ግን መብትና ግዴታ ሰጡ። የምዕራቡ ለኮርፖሬሽን መብት፣ የምስራቁ ደግሞ ለፓርቲ ወይንም ደግሞ በመንግስት ስም ለተደራጁ አብዮታዊ ነን ለሚሉ ወገኖች የሚቀናጅ ነው። እኛ ኢትዮጵያኖች ግን የምንለው እያንዳንዱ ዜጋ በህግ ፊት እኩል ነው። ንጉሠ ነገሥት ቢሆን፣ ፕሬዚደንት፣ ፕራይም ሚኒስትር ቢሆን የሀገሪቷም ሀብትና መብት ወይም ግዴታ ለእያንዳንዱ ዜጋ ነው። ኢትዮጵያ የአንድ ሰው አይደለችም፣ የአንድ ቡድን አይደለችም፣ የዜጎቿ በሙሉ ነው ነው። ስለሆነም ስርዓቱ እነዚህን ዜጎች በትምህርት በልማት ወደ ብልጽግና ጎዳና የሚወስድ ባለቤትነቱ ማለትም የመሬት የማዕድናችን ሁሉ የበለጠ የእውቀታችን የቢዝነሱ ሁሉ ባለቤት ዜጋው መሆን አለበት። ስለሆነም የግል ዜጋ መብትና ግዴታ ላይ የተመረኮዘ ነው። ይህንን የአሁኑ ወጣቶች በተለይ ባለፉት 50 ዓመት ውስጥ አላጠኑትም፣ አላወቁትም። ስለሆነም የምዕራቡን ሳያጠኑት የምስራቁን ሳያጠኑት መመሪያችን ነው እያሉ የውሸት ዴሞክራሲ ግንባሩ ላይ የለጠፉ በእውነት ለመናገር ዲክቴተርሺፕ ወይንም የጥቂት ሰዎች ተጠቃሚነትን ስርዓት እያራመዱን ያሉት። የኢትዮጵያ አመለካከት ግን የብዙሀኑን የህብረተሰቡን የእያንዳንዱን ዜጋና መብት የሚጠብቅ ግዴታውንም የሚጠብቅ ነው እና የእኛ የኢትዮጵያ የመልካም አስተዳደር ስርዓት መብትና ግዴታን ያቀናጃል። በግለሰብ ላይ የተደራጀ ነው። ስለሆነም የመንግስት የሚባል የቡድን የሚባል የኮርፖሬሽን የሚባል መብት ዜጋና ከሀገር መብት በላይ የለም። ስለሆነም መልሱ ወደ ቀድሞ አመለካከታችን፣ እኛ መጽሐፍ የጻፍን ህግ የፈጠርን ሰዎች ነን። አገራችን ኢትዮጵያ በህግ አምላክ ሲባል ሌባ ፖሊስ ቢኖር ጦር ሰራዊት ባይኖር ይቆማል። አሁን ግን ህግ ከውጭ ሀገር ኮፒ አድርገን ህጉን እያየ ራሱ ፖሊሱም የመንግስቱም ሰራተኛ ህጉን ያፈልሰዋል። ስለዚህ የንቃተ ህሊናችን ወደ ጥሩው የኢትዮጵያ ስልጡን ህዝብ የምንለው ወደ ጨዋነት መመለስ አለበት። ስለሆነም ሀብትና ንብረት የግል መሆን አለበት። የግል ሀብትና ንብረት ደግሞ በመብትና ግዴታ ጋር የተዋቀረ መሆን አለበት ነው ምለው። አመሰግናለሁ።
እሺ እሺ፣ በጣም ነው አመሰግነው ዶክተር በላይ። እንደው በሁለተኛ ጥያቄ ላቀርብሎት የምፈልገው ነገር አሁን ለምሳሌ ብዙ ጊዜ እንሰማለን በሀገራችን ውስጥ ብዙ የፖለቲካ ድርጅቶች አሉ፣ አንዳንድ ጊዜ 20 30 40 እንደውም አንዳንዴ ምን አለ ይሄን ያለ ፖለቲካ ድርጅቶች ተቀናጅተው ወደ አንድ ፖለቲካ ድርጅት መጥተዋል ይባላል። እና እንደው በጥያቄ መልክ ላቀርበው የምፈልገው ነገር አንድ የፖለቲካ ድርጅት ከመመስረቱ በፊት እንደው ጋራ ማገርና ማዋቀር የሚሆን ነገር እንደው ምሰሶና ጣራ የሚሆን ነገር ወይም ፕላትፎርም የሚባል ነገር አለና ምን ምን ነገሮች መሟላት አለባቸው ይላሉ? ፖለቲካ ድርጅት ሲመሰረት በጣም መሰረታዊ የሆኑ ነገሮች ምንድናቸው?
የመጀመሪያው መነሻ መንደርደሪያው የሀገርን ጥቅምና መብት ከዛም አልፎ የሀገርን ብልጽግና ለማሻገር የሚፈልጉ ኃይሎች በህዝብ ፊት ቀርበው ሀሳባቸው ለህዝብ ሰጥተው የተወሰኑ ህዝቦች አባል መርጠው ከዛ በኋላ እነዛ ህዝቦች የአስተዳደር ደንብ እዚህ ሀገር ቦርድ ኦፍ ጎቨርነርስ እንለዋለን የአስተዳደር ደንብ ኖሮት በሀገራችንም በነገራችን ላይ ይሄ የኖረ ታሪካዊ ስራ አሰራራችን ህዝባችን ከቀበሌ እስከ ላይ ድረስ በየቦታው በማህበር ተደራጅተው ነው መሪውን የሚመርጠው። ስለሆነም በአሁኑ ጊዜ ለኢትዮጵያ በእውነት ለመናገር ከሶስት ፓርቲዎች የበለጠ አያስፈልጋት። አንደኛው ለውጥ ፈላጊ ይሄ ፕሮግሬሲቭ የምንለው ሊሆን ይችላል። ሁለተኛው ወግ አጥባቂ ወይንም ኮንሰርቫቲቭ ልንለው የምንችለው። ሶስተኛው ደግሞ ሁለቱን እያመሳጠረ የሀገራችንን ጥቅም የሚጠብቅ መሆን አለበት። ከሌሎቹ ሀገር ልንማር እንችላለን፣ እነሱም ከኛ ሊማሩ ይችላሉ። እኛ ግን ከሶስት ፓርቲ የበለጠ የለንም። ድሮ እንዳውም ይሄ አሁን የምልህ ነገር ወግ አጥባቂ፣ መሀል ሰፋሪ እና ለውጥ ፈላጊ ይባል ነበር ድሮም ቢሆን ማለት ነው። ይህንኑ አመለካከት ነው ፈረንጆቹም ቀኝ ክንፍ ግራ ክንፍና መሀል ሰፋሪ ይሉታል። ከሶስት በላይ አገራችን ኢኮኖሚውም አይፈቅድም። አሁን የምንመለከተው አንድ ሰው ማንንም ሳያማክር ፓርቲ አቋቁማለሁ ይላል። ከዛ በኋላ ቤተሰቦቹን፣ ጓደኞቹን፣ የቤተክርስቲያን ሰዎች ምናምን ይፈላልግና ይህን ፓርቲ አቋቁም ያለው ይላል። ከዛ ሄደ ፈቃድ ያስወጣል። እስከ 90 ፓርቲ ድረስ አለ። ይሄ ጨዋታ ነው ምልት እብደትም ነው በእውነት ለመናገር። በመጀመሪያ ደረጃ የሀገራችንን ህዝብ ማማከር አለበት። የተወሰኑ ሰዎች መደገፍ አለባቸው ይህን አስተሳሰብ። በአጠቃላይ ከሶስት የአመለካከት የሶስት በርዕዮት ነው እንግዲህ ሁሉ ነገር በአላማ በስትራቴጂ ነው። ጥቅሙ ሀገራችንን ወደ ብልጽግና ለመውሰድ ነው። ወደ ብልጽግና ለመውሰድ መንገዱ ይሄ ነው። ይሄኛው ይሻላል፣ የግራ መንገድ ይሻላል፣ የቀኝ መንገድ ይሻላል፣ የመሀል መንገድ ለምን እንዳልኩት ፕሮግሬሲቭ የሚባለው ለተፈላጊ አይ የለም ነገሮችን እያጣጣምን ኮንሰርቬቲቭ በሆነ መንገድ ያውም የፋይናንሻል ሲስተም ነው ኮንሰርቬቲቭ ፋይናንሻል አመለካከቱ ወይም አሰራሩ ኮንሰርቬቲቭ ነው ወይስ ፕሮግሬሲቭ ነው ወይንስ መሀል ነው ሁለቱን እያስተካከለ። ከዚህ ሌላ ወንድሜ ምን አይነት ጨዋታ ነው መቶ ፓርቲ የሚያስፈልገው ኢትዮጵያ ውስጥ? ግማሹ በብሔር ብሔረሰብ የተዋቀረ ነው፣ ግማሹ ምንም ልዩነት የለውም ከመንግስት አመለካከት ጋራ፣ ግን ከመሪዎች ጋር ተጣልቶ ስለወጣ የራሱን ፓርቲ ያቋቋመ ነው። በአጠቃላይ የአሰራራችን መለወጥ አለበት። ፓርቲ የሚፈጠረው የሀገራችንን ጥቅም ገምግሞ ከህዝብ ጋር ተማክሮ የሚያዋጣን መንገድ ይሄ ነው ብሎ በዛ ላይ የተመሰረተ አመለካከቱን ለህዝብ አቅርቦ የህዝብ ፊርማ ኖሮት መተዳደሪያ ደንብ ኖሮት ያ ፓርቲ ደግሞ እንዴት ህዝቡን የህዝቡን ፈቃድ እንደሚጠይቅ ስርዓት ባለው መንገድ ከህገ መንግስቱ ጋር ተዋቅሮ መሆን አለበት የሚል ሀሳብ ነው ያለኝ።
እሺ፣ በጣም ነው የማመሰግነው ዶክተር በላይ ሀብተ ኢየሱስ። ካለን ጊዜ አንጻር ውይይታችንን ባሰፋ ነው ጥሩ ነበረ። ነገር ግን ውይይታችንን በዚህ መቋጨት የግድ ስለሆነብኝ ነው። የግሎባል ሚዲያ ኢንተርፕራይዝ ፕሬዚዳንትና የቦርድ ሰብሳቢ ዶክተር በላይ ስለነበረን ጊዜ አሁንም በድጋሚ በአድማጮቻችን ስም እያመሰገንኩ በሚቀጥለው ጊዜም ተመሳሳይ ጥያቄ ሲኖረን እንደሚቀርቡልን ተስፋ ማድረግ ለዛሬ ፕሮግራማችን በዚህ ሰናበታለሁ። አሁንም ምስጋና ይድረስዎት።
አሜን። እግዚአብሔር አንተን የሚባርክ ለሀገራችን ለህዝባችን የምንቆም ህዝቦች እንሆን። ካለፈው ስህተት እየተማርን የወደፊትን ተስፋ የምንፈጥር ዜጎች እንሆን። አመሰግናለሁ ጌታ።
አመሰግናለሁ።
የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን፣ የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን፣ የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን፣ የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን። maskana yale nazma raw kafite kulkul si worwor kama do fa fati washington si chawot lesless barzema dana una singing dana una katama kagra gafsuna kakein sindewana warcha le face ayo shagawna le ben yamma sou ya washington zema dana una singing dana un katama
aho mamie
dana un katama
aho mamie
sana baba tsing
aho mamie
አርማጭ ፕሮግራማችንን ለማጠናቀቅ የቀሩን ደቂቃዎች በጣም ውስናቸው። ባለፈው ኖቬምበር 10 2013 ከወጣቷ ካሜሮኔት ደራሲ ሶላንጄ ሶልጋር የመጀመሪያ ክፍል ቃለ ምልልስ ማድረጋችን ይታወቃል። ሶላንጄ አስቸጋሪ ከሆነ ሁኔታ ውስጥ ወጣ ሌሎችን የሚያስተምርና እንዴት ህይወታቸውን በለወጥ እንደሚችሉ የጻፈችው በራሷ ህይወት ላይ ተመሰረተ መጽሐፍን በተመለከተ ስንወያይ ነበር። ውይይታችንን ያበቃነው አድማጮች ከጻፈቻቸው ግጥሞች ውስጥ አንዱን እንድታነብልን ብለን ነበር የቋጨነው። ምናልባት የውይይታችንን የመጀመሪያ ክፍል ለመከታተል እንዲመቻችሁ በድረገጻችን ethiopianthisweek.com በሚለው ገብታችሁ guest of the week የሚለው ላይ የኖቬምበር 10 2013 የመጀመሪያው ክፍል ውይይት አለ። ዛሬ ባለችን ደቂቃ ቀሪውን ክፍል እናቀርባለን። አብራችሁን ቆዩ።
Thank you very much for making that decision stay alive.
Thank you.
Stay alive. Now, here is my point. This book sometimes is written in the form of poems, right? So why do you prefer to write in the form of poems?
I just wanted to give it a start because with poetry you kind of play with words. But my own poetry is very unique because if you read the book you're going to see pain, you're going to see gain. You're going to see words that are just so similar to each other, and it really makes it very beautiful. Yes. So I just use the form of poetry just to give it a beautiful meaning.
Okay.
Yeah.
Okay. Would you are you interested to pick some poems that it makes a big sense to you from your book? If you have a choice to pick one, which poems are you going to pick? Here is a book for you, and if I ask you to read one for our listeners, what's your choice?
I think one of my favorite poems which I always love, that I know relates to everybody, is Can Tragedy Become Comedy? And if you ask me to pick one, even in my sleep, that's what I'll pick, because I know all of us relate to that poem. And it simply says, Can tragedy become comedy? That's the topic of the poem. And it reads thus. It says, Can gain come out of pain? Can a breakdown become a breakthrough? Can sweetness spring out of bitterness? Can appointments be derived from disappointment? Can something worthwhile be extracted out of nothing? Can anything useful come out of something useless? Can the pieces of a broken life be mended all together again? Is it possible for shattered dreams to become the greatest story of recovery to thousands? Could treasures emanate from pressures? Could success emanate from failure? Could acceptance be born out of rejection? Could glory hail from a mere story? Can a party be born out of pity? Can possibilities bounce out of impossibilities? Can a smile leap out of a sigh? Could a comedy really be born out of a tragedy? There is no thorn without a rose, no rose without a thorn. There is no bee without honey, no honey without bees. In every dark cloud, there is a silver lining. Darkness comes before dawn, and there isn't any dawn without night. For every cross, there is a crown. No cross, no crown. Defeat is never for a permanent retreat. You could lose a battle, but win the war. Mirabel Morgan experienced a very bitter marriage, but today her story inspires thousands of marriages. Abraham Lincoln experienced numerous losses in life, but became a distinguished president of the United States of America. Thomas Edison was branded by a schoolmaster as retarded, had just 3 months of formal education, suffered serious impaired hearing, but in all, invented more than 1,000 separate inventions. An illuminated mindset, you measure your greatness by the greatness of your problems. You determine your miracle by the strength of your obstacle. The breakfast of champions is not cereal but obstacle. Tragedy is never an end, but a means to a comedy. Heroes are never without scars, but they soon become top stars. Nothing good comes the easy way. Sweetness comes through great sweat. To obtain the prize, you must pay the price. With the right perspective, your tragedy can inevitably become a comedy.
Wow, wow. It's a very deep, inspiring poems, I can say. It's a very great poem, Solange. Thank you very much for that. I just want to ask you a question. Now, how do you reach out to people? How do you advertise your book? How is the selling? How is the business going on? I'm just asking you from the business perspective, but don't get me wrong here. I'm not talking about the business because you're not writing this just to make money. That's not my point. But, you know, I have a feeling that people have to get the book. I mean, do you use Facebook website? Do you have your own website? Or how do you advertise your book? And so that, you know, it can everybody can have an access to get your book, especially the young generation.
Yeah, for now, I'm still working on my website since I just republished the book all over again. So I'm trying to work on setting up one. But in the meantime, you can always find me all the time on Facebook. And I put up the link through which you could get the book on Facebook. And equally, it's under CreateSpace is a company under Amazon, which you can get it actually. That's actually where it is located online, where you could find it. CreateSpace, yeah. But it has a specific link. You can get it from Facebook, on my Facebook page.
Okay. We also would like to advertise your book on our Facebook and on our web page, also on our weekly radio show. We'll tell to our listeners at this point, because most of our listeners are Ethiopians, but you know, this is not for just specific group or specific races. I mean, it's for everyone who would like to be inspired. My question to you is, you know, you have a message, right? You have a message. What's your message to the parents, or what's your message to the young people?
Yeah, I think I would begin with the parents, because they are the ones that hold the society. I consider the family the foundation of every society. And just like how as insignificant as every family is, it is what holds the society, because it's the one that is the core that gives birth to everyone you see in the society. So I focus a lot on the parents, because they are like the incubating pot of the future. Values which they teach our children is what makes the society what it is, because they send these children out there in the society, and it's because of what they were taught in their homes that they express in the society. So I so much have a passion for parents, because I think if the society is falling apart, it's because the homes are falling apart. There is no agreement between father and mother, so they are not able to train the children up with one accord. You look at a society like America, you see mostly single parents. Either the child is with the mother or the child is with the dad. And I believe the home is supposed to be, children are supposed to be raised up by two people. And as such, when that confusion already exists, it starts affecting the children. Whether the parents know it or not, it starts affecting them in some way in their life. And as they go about in the society, it affects them. They might not tell you, but they feel what is going on. So I'm passionate about that, because parents, it is the core values you teach your children that determines what they become tomorrow in the schools they find themselves or in the society. And so parents, we have a lot to work on. We have a lot. I appreciate all what you do as parents, but there is still so much we need to work on, because we are the first teachers to our children, and whatever we give to them, that's what they take for life, whether it's right or wrong. And then equally for the young people out there, I really want to focus on you, because you are the future. I so much much think that a lot of young people just go about life, but they don't really have a dream. And when you have a dream, when you have a vision, it naturally disciplines you. You know exactly where to be at what time. It just puts your life, it gives life to your life. So I think most young people out there go to school, but they don't have a vision actually of what they really, really want to become. Some people just borrow other people's vision, not actually what they really from within feel they can do or they are best at. So my advice to young people is that have a dream, have a vision and work on it. And I'm telling you, you're going to make a difference, not just in your family, but in the world.
Okay. Thank you very much. I think if you don't have a vision or if you don't have a dream, I think you die that day. I mean, right? Solange Anno is the writer of Inspiration of Inspiration. And once again, I would like to say thank you to be a guest of Ethiopians This Week webpage. It's just a matter of time. I mean, I wish we can continue this, but, you know, we have limited in time. We have a 30-minute show. And we wish you very great success in your dream. And again, thank you very much for being our weekly radio program show. Hopefully in the future we will have another show, something like this. And thank you
so much. Thank you for your time. I really appreciate you making our time to do this interview. Thank you once again.
Okay, you're welcome and have a great day. Thanks. Bye.
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ዩስትሪም ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚያ ዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን።